ሕብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ሕብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንስተልኝ እንደምን አመሻችሁ ቋንቋችን ዛሬ አርብ ታህሳስ 14 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ታህሳስ 14 ቀን 1116 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አንድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የአገዛዙ ካድሬዎች በጎዳና ተዳዳሪዎች ስም 400 ሚሊዮን ብር ያለደረሰኝ የዋጡበት ጉዳይ መነጋገሪያ ሆኖ ሰነበተ። የሸቶችና ማህበራዊ ሚኒስትር ተብሎ የተቀመጠው ካድሬ በጎዳና ተዳዳሪዎች ስም 400 ሚሊዮን ብር ወጪ በማድረግ መብላቱ ተዘግቧል። ከሚኒስትሮች ጀምሮ እስከ በታች ቀጥረኞች ድረስ በተቀናጀ መልኩ ለዘረፋ 400 ሚሊዮን ብር ደረሰኝ ማቅረብ ሳይችሉ ተከፋፍለው ሜዳ ላይ እንደጣሉትና አሁንም በዝበዛ ያደረሱ መሆኑን ተገልጿል። በአዲስ አበባ ልዩ ዞን ቡራዮ ጉጄ ከተማ እና አካባቢው የጤና መድን አባል ካሉናችሁ እያሉ እያንዳንዱ ሱቅ እየዞሩ ህዝቡን እየጠቆኑ እንደሆነ ተገለጸ። ገንዘብ የለኝም መክፈል አልችልም ያሉ እስከ ፖሊስ ጣቢያ ድረስ በመወሰድ በእስር እንደሚሰቃዩም ተገልጿል። ጤና መድን ያላቸው ሐኪም ቤት ሲሄዱ መድኃኒት የለንም በሚል አብዛኞቹ ከውጭ ነው ገንዘባቸውን ከፍለው የሚገዙት። ስለዚህ አገዛዙ ይሄንን ነገር ያስተካክለልን ሲሉ ነዋሪዎቹ ቢጮሁም እንኳን የሚሰማቸው አካል እንደሌለና በግላችን እንታከም ብለው ደግሞ ጤና መድን ያለመውጣት መብታቸውን ለመጠቀም ሲፍጨረጨሩ አገዛዙ ኃይሎች ታፍነው ወህኒ እየተወረወሩ መሆኑ ተነግሯል። ምስራቅ ወለጋ በሆሮ ጉሩ ህዳር 29 2015 ዓ.ም ተመረጥ በዘር ተለይተው በኦነግ በሆዴድ ልዩ ኃይልና አጎር አጋሮቻቸው ታግተው የቆዩ አማሮች በገዳዩ ኃይል መረሸናቸው ታውቋል። ይህ ገዳይ ኃይል ካለምንም ምክንያት አማራ በመሆናቸው ብቻ ማጎሪያ ውስጥ አስገብቶ ብዙ ግፍና በደል ሲያደርስባቸው ከቆየ በኋላ በግፍ የረሸናቸው መሆኑን ለማወቅ ተችሏል። በአገዛዙ ትዕዛዝ እየተንቀሳቀሰ ያለው የኦዴድ ኦነግ ልዩ ኃይልና አጋሮቹ በየቀኑ ዘግናኝ ጭፍጨፋ እያካሄዱ ይገኛሉ። አሁን ደግሞ በአደባባይ አማራዎችን በግፍ ከገደሉ በኋላ ፍጹም ከኢትዮጵያዊነት ስብዕና ውጭ አስከሬናቸውን ሰብስበው በእሳት እንዳቃጠሏቸው ለማወቅ ተችሏል። በተጨማሪም በምስራቅ ወለጋ የተለያዩ አካባቢዎች አሁንም ከጭፍጨፋ የተረፉ አማራዎች በአገዛዙ ጨፍጫፊ ኃይሎች እየታደኑ እንደሆነም ተገልጿል። ዋግምራ ዞን ውስጥ ያሉ ሁለት ወረዳዎች ማለትም ባግብጂና አበርገሌ እስካሁን ባሸባሪው ወያኔ እጅ ያሉ ህዝቡም ተፈናቅሎ ሰቆጣ ተጠልሎ በረሃብ አለንጋ እየተገረፈ እንደሚገኝ መረጃ ደርሶናል። እነዚህ ሙሉ ነጻነታቸውን በአገዛዙና በወያኔ የተቀናጀ ሴራ የተነጠቁ ንጹሃን በአሰቃቂ ሁኔታ ውስጥ ይገኛሉ። ህዝቡ በረሃብ እየተሰቃየ ነው። አሁንም ቤት ንብረቱ እየወደመበት ነው። ችግር ጠንሳሽና የችግሩ ባለቤት የሆነው ለወያኔ እርዳታ እየገባ እነዚህ ወረዳዎች ላይ ግን ምንም አይነት እርዳታ እንደሌለም ታውቋል። የትግራይን 70% ተቆጣጠርኩ የሚለው አገዳዙ በአግምራ አካባቢ ታይቶ እንደማያውቅ ተነግሯል። በሞጣ ከተማ ፋኑን ትጥቅ ለማስፈታት በድጋሜ በአገዳዙ ዘመቻ መጀመሩ ተነገረ። በሞጣ ከተማ ፋኑ መዝገብን የበላይ ገዳይ ቡድን ያማራ ህዝባዊ ኃይል ፋኑ ትጥቅ ለማስፈታት አገዳዙ የተለያዩ ቅጥረኛ ኃይሎችን አደራጅቶ ወደ አሉበት ስፍራ መላኩ ተሰምቷል። የሞጣ አማራ ፋኑ ከሌሎች ያማራ ህዝባዊ ኃይል ጋር በመሆን አብተ ንብረቶች ሽጡ ከወራሪው ኃይል ጋር አንገት ለአንገት ተያይዞ በየጫካው ደሙን አፍስሶ አጥንቱን ከስክሶ የታጠቀውን መሳሪያ ለማስወረድና ለመቀማት በዛሬው ዕለት በአገዛዙ ቅጥረኛ ኃይሎች ከበባ እንደተደረገባቸውና በቅርብ ርቀት ላይ እንደሚገኙም ለማረጋገጥ ተችሏል። አገዛዙ የሞጣ አማራ ፋኖ ዘራፊ ናቸው፣ ቤተክርስቲያንና መስጊድ ያቃጥላሉ እያለ ስም የማጥፋት ስራ ሲሰራ እንደቆየ የሚታወቅ ነው። ከዚህ በፊት በሞጣ ከተማ ትጥቅ የማስፈታት ዘመቻ በሚል በአዲን በፈጠረው ግርግር የሞጣ ፋኖ ሰብሳቢና ሌሎች የፋኖ አባላት መገደላቸው የሚታወስ ነው። ዛሬም አማራን የማይወክለው በአዲን ትጥቅ ለማስፈታት ብቻ ሳይሆን በሞጣ አማራ ፋኖዎች ላይ ግድያ ሊፈጽም ዝግጅቱን ጨርሶ ገዳይ ኃይል አደራጅቶ በቦታው መላኩን ለመረዳት ተችሏል። በጫካ የሚገኙት የሞጣ አማራ ፋኖዎች እንዳሉት አገዛዙ በማህበረሰቡ ላይ የፖለቲካ ሴራ እየጎነጎነ ነው። እኛ ሀገር ወዳድ በመሆናችን ነው በዱር በገደሉ ዋጋ እየከፈልን የምንገኘው። ትጥቃችንን አንፈታም፣ ህዝብ ከጎናችን ይሁን ሲሉ መልእክት አስተላልፈዋል። አክለውም የአማራ ህዝብ በአገዛዙ የፖለቲካ ሴራ ተጠልፎ በእኛ በአማራ ህዝባዊ ኃይል ላይ ፊቱን ሳያዞር እንደዚህ ቀደሙ ከጎናችን ይቁም፣ አገዛዙ አማራን አይወክለውም ሲሉ ጥሪ አድርገዋል። ለዕለቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር መልካም ቆይ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላም ውድ ፍኖታዎች፣ እንዲሁም የፕሮግራሙ ተከታታዮች። አንድ በውስጥና ውጭ ጠላት ሰለባ የሆነች አገር ዜጎች ነንና ጥሎብን ይሁን ተዘናግተን ሁለቱ ጸረ ኢትዮጵያ ጸረ አማራ የሽብር ክንፎች ወያኔና ብልጽግና ነኝ የሚለው ኦነግ በህዝብ ላይ እየፈጸሙት ያለው ብሔራዊ ወንጀል ኢትዮጵያን ለማፍረስ የሸረቡት እኩይ ዓላማ ግቡ ለማድረስ ካሰፈኑት ፍጅት ማፈናቀልና አፈናቸው በተጨማሪ ፋሽስታዊ ኮሎኔል በየጊዜው በሚፈጥረው የማዘናጊያ ድራማ ጥቂት የማይባሉ መደናገራቸውን ለመታዘብ ተገደናል። ኦነግ በአገሪቱ ጠላቶች ትብብር ከየስርቻው ተለቃቅሞ እንደዛሬው ይፋ ስልጣን ከመያዙ በፊት ከለንደን ወያኔን አጅቦ ገብቶ አማራን ሲፈጅ ቤተክርስቲያን ሲያቃጥልና ቀሳውስትና ምዕመናንን ባሰቃቂ ሁኔታ ሲገድል እንደነበር የቅርብ ጊዜ ትውስታችን ነው። ወያኔም ኦህዴድ የሚባለውን የኦሮሞ ጽንፈኞች ጥርቅም በስሩ ካጠናከረ በኋላ የኦነግ ፋይዳ አልታየውምና 20 ሺህ ተዋጊ ተብዮቹ ያለ አንዳች መቋቋም ባንድ ጀምበር ማርቆ በረት ውስጥ በማገት ከጫዋታዎች ሲያደርገው በየቦታው ተበታትኖ ተንኖ የነበረው የነሊንጮ ዳውት ኢብሳ ወነግ የገላሳ ዲልቦ ከማል ገልቹ የጃራ አባገዳ ቡድን ወዘተ እርስ በርስ ሲፋተጉ የነበሩ ጸረ ኢትዮጵያ ቀሪቶች በ2010 ዓመተ ምህረት በለስቀናቸው የወያኔ ኢንሳ ሁለተኛ ሰው የሆነው ጸረ ኢትዮጵያ ጸረ አማራ ጸረ ተዋህዶ የሆነ ኮሎኔል ድብቅ ወነግ ለስልጣን በቃላቸው ኢትዮጵያም ባራጆቿ እጅ ወደቀች እነሆ ዛሬ አምራች ሳይሆን ማሳ ላይ እንደተለቀቀ ዝንጀሮ የሚንቀሳቀሱ ዘርፋዳሪ ወሮበሎች እና ሰብአዊ ፍጡርን እንደ ፋሲካ ዶሮ በሚያርዱ እንስሳዎች ተጣባለች። እነሆ ዛሬ በወለጋ በሜኒሻንጉል በሰሜን ሸዋ በደቡብ ኢትዮጵያ አማራ ወይም አማርኛ ተናጋሪ በመሆናቸው ብቻ የንጹሃን ደም በግፍ እየፈሰሰ ይገኛል። አባቶቻቸው በአራቱም ማዕዘን ደም ተባቆዩት አገር እና ነጻነት ልጆቻቸው እንኳንስ የመኖር ህይወታቸውን ለማዳን አካባቢውን ለቀው መውጣት ሲሞክሩ ታድነው የሚያልቁበት ስንት የውጭ ዜጎች የተንጣለለ ግቢ ውስጥ በሚኖሩባት አዲስ አበባ አማራ በመሆናቸው እንዳይገቡ የታገዱበት አባይ በረሃ ሳይቀር በእነዚህ የኦህዴድ ኦነግ አራሙቻዎች እጅ ወድቆ ህይወታቸውን ለማትረፍ የሞከሩትን ጠብቀው የሚፈጁበት ፋኖን የበላው ጅብም የማይጮህበት እሪ በከንቱ ሆኗል። የጠባብ ኦሮሞ ዘረኞቹ አሰባሳቢ አደራጅ በጀት መዳቢ ኮሎኔሉ የሚመራው አገዛዝ መሆኑ አከራካሪ አይደለም። ኮሎኔሉና የበታች የብልግና ሹሞቹ በኢትዮጵያ ለሚካሄደው የዘርፍጅት ጄኖሳይድ ተጠያቂ ናቸው። የጄኖሳይዱ ዋና መሐንዲስ ኮሎኔሉና እሱ የሚመራው ራሱን ብልጽግና የሚለው የኦሮሞ ጠባብ ዘረኛ አገዛዝ መሆኑን የሚጠራጠር ካለ አንድን ነገር በትክክለኛ ስሙ መጥራት የፈራ ወይም ለወድ ያደረ መሆን አለበት። ወንጀሉን የፈጸመው እሱ ሳይሆን ያገዛዙ ራስ ቅል ገብተው የተደላደሉ ጽንፈኞች ናቸው የሚል ካለ ነገ ኮሎኔሉ በዘር ማጥፋት ወንጀል ለፍርድ ሲቀርብ ጠበቃው ሆኖ መቆም ይችላል። ድርቅ ብሎ ለሚከራከር እኮ ሙሶሊኒም ሆነ መንግስቱ ኃይለማርያም ውሳነ ሰጪዎች መሆናቸው እንጂ ቃታ መሳብ አይደለም ተጠያቂ የሚያደርጋቸው። ለዚህም ነው የደርጉ ኮሎኔል ዝምብም አልገደልኩ በማለት ባፈሰሰው የመቶ ሺዎች ሰማት ደም ዳግም የቀለደው። ለዚህም ነው የብልጽግናው ኮሎኔልም እንዲሁ በወለጋ ሺዎች ሲጨፈጨፉ በአካባቢው የጸጥታ ችግር አለ በሚል እብሪት ያጣጣለው። በተለመደው ድራማቸው ሁለቱ ታሪካዊ የኢትዮጵያ ጠላቶች በኦነጉ ብልጽግናና በወያኔ መካከል በደቡብ አፍሪካ ተቦክቶ በናይሮቢ ተጋገረ የተባለው አብሽሎም ለቅራሪ እንኳን እንዳልበቃ የወያኔ ጉምቶች ሆድ ሲያውቅ ዶሮ ማታ ብለውታል። ወያኔ መሰሪነቱን ኦነግም ግብዝነቱን አሳም ከጭንቅላቱ መግማቱን ነውና እድሜ ለኮሎኔሉ በዚህ ግርግር ወያኔ ለሶስተኛ ጊዜ ነፍስ ዘርቶ በወልቃይትና ራያ ግንባሮች ግልጽ የጦርነት እንቅስቃሴ እያደረገ ይገኛል። በሁለቱ ታሪካዊ መርገሞች ሲካሄድ የቆየው የዘርፍጅትና አገር የማፍረስ ጦርነትም እንዲሁ ይቀጥላል። አንድ በቅርብ ያለፈው አዛውንት ፕሮፌሰር እንዳወደሱት ኮሎኔሉ ከፈጣሪ የተላከ መልአክ ሳይሆን ፈጣሪውን የከዳው ሉሲፈር የአማራንና አማርኛ ተናጋሪን ደም ለማፍሰስ የተላከ አሪዮስ ባሉት ኖሮ ምንኛ እረፍት ባገኙ። እንደማንኛውም ያምባገነን አገዛዝ የኦሮሞማው ዘረኛ አገዛዝም የማስተዋል አቅም የማይኖረው ህዝብን በወታደራዊ ጥንቻው ጸጥ ለጥ አርጎ ፍጅትን የነጣ የገረጣ ድህነትን ግፍና ሰቆቃውን የገማ የገለማ ሙስናውን አገር አፍራሽ መርሃ ግብሩን ተቀብሎ አሜን ብሎ የሚገዛለት ስለሚመስለው ጅብ እንደነከሰ አህያ ከያዘው መላቀቅ ስለማይችል መቀበሪያ ጉድጓድ መቆፈሩን ነው። ማየት የሚችለው ነገን ሳይሆን የዛሬዋን ብቻ በመሆኑ በተረኛነት ተሳክሮ ከየግድግዳው ሲላተም ያንቀላፋውን ዝሆን ቀስቅሶታል። ከእንግዲህ ጉዞ ሁሉ ቁልቁለት ነው፣ ማረፊያውም አዘቅት ነው። ይህ ህዝብን የፈጀ ታሪካዊ ተስቦ እድሜው አጭር አመለካከቱም አጭር መቃብሩ አጭር እንደሚሆን ለመገመት ነብይነትን አይጠይቅም። ይልቅስ እኛም ካለፈው ለመማር እንዘጋጅ። ዳግም ባፈጮሌዎች ባስመሳይ አገር ወዳዶች የዴሞክራሲና ሰብአዊ መብት ሰባኪ ሀያላን ነጻ ያልወጡ ነጻ አውጪዎች ሰንደቅ ዓላማችንን በለበሱ ቁጭ በሎችና በኢትዮጵያ ስም የሚምሉ አገር አፍራሽ የጎሳ ተባዮች ዳግም ላለመጠለፍ እንዘጋጅ። ያንድን የፖለቲካ ተዋናይ ጥምጥሙን ሳይሆን እምነቱን እንመዝን፣ ቃሉንም ከግብሩ እናስተያይ። የኢትዮጵያ ጣራቶች በተለያየ ባዶ ስብከት አዘናግተው አማለው ስልጣን ላይ በመደላደል የዜግነት መብታችንንና ሉዓላዊነታችንን ሰብአዊና ዲሞክራሲያዊ መብታችንን ገፈውናል። በመጨረሻም አገር ሊያሳጡን ጠርዝ ላይ አድርሰውናል። ያለፉትን 50 የመከራ ዓመታት እናስታውስ። አንድ አብረን ማስታወስ ያለብን ሀቅ ቢኖር ኢትዮጵያን ለማፍረስ የተረባረቡ ጠላቶቿ ሁሉ ኢሃፓም ላይ እንዲሁ ተረባርበዋል። ዛሬም እንዲሁ እንደተረባረቡ መቀጠላቸው ያጋጣሚ ጉዳይ ሳይሆን ባገሩና በወገኑ የመጣ ማንኛውም ኃይል ጋር የማይደራደር በመሆኑ ባላማጽናቱና ቁርጠኝነቱ፣ በተለይ ደግሞ ጠላቶቿ ባገራችን ሉዓላዊነት ላይ የሚሸርቡትን ተንኮል አስቀድሞ ስለሚያጋልጥ ነው። ይህን ሀቅ ከሚመሰክሩለት ብዙ ማሳያዎቹ መካከል የሚከተለውን ቀንጨብ አድርጌ ለመጥቀስ ያህል ያባ በ2004 ዓመተ ምህረት የጥቅምት ህዳር ልሳኑ በሆነው ዴሞክራሲያ ቀጽ 38 ቁጥር 1 እትሙ የሚከተለውን አስፍሮ ነበር። ምዕራባውያን ጥቅማቸውን ሊያስጠብቅላቸው አዲስ ታማኝ አገልጋይ በመፈለግ ሂደት ውስጥ መሆናቸውን ብንገነዘብም ለጊዜው ግን ከወያኔ የበለጠ ታማኝ አገልጋይ እያመነቱም ቢሆን ይረዱታል። ያም ቢሆን ቅሉ የአገሪቱን ውስጠ ምስጢር በዝርዝር የማወቅ ዕድል በማግኘታቸው የህዝባዊ አመጽ እየጎላ በሚመጣበት ወቅት አዲስ ታማኞችን መልምሎ ለማዘጋጀት የሚያስችላቸውን እርምጃ ከመውሰድ ወደ ኋላ እንደማይሉ ይገመታል። በመሆኑም ምናልባት በአዲስ ጉልበትና ታማኝነት የሚጋልቡትን አገልጋይ ፈረስ አሰልጥኖ ከማዘጋጀት ወደ ኋላ የሚሉ አይሆንም። የሚያዘጋጇቸው ታማኝ አገልጋዮቻቸው አማካኝነትም በኢትዮጵያ የፖለቲካ መልክዓ ምድር ውስጥ በሚከሰተው ክፍተት የይስሙላ ጥገና ይለጥ በማድረግ ይዞታቸውን ለማረጋጋትና እቅዳቸውንም ለማስፈጸም ጥረት ያደርጋሉ። በአገሪቱ የፖለቲካ ምህዳርም ለውጦች እንደተፈጠሩ በማስመሰል የህዝቡን ስትራቴጂያዊ ራዕይና የትግሉንም ሂደት አቅጣጫ ለማስለወጥ ይጥራሉ። ለዚህ ሁሉ ጥረታቸው እንደማጠየቃ ሊጠቀሙበት የሚፈልጉት እንዳለፈው ጊዜ ስለ ዴሞክራሲና ሰብአዊ መብቶች መከበር የውዳሴ ከንቱ ምንባብ በማሰማት ይሆናል። ይህ ሁሉ የተቀነባበረ የውስጥና የውጭ ደባ ምንጊዜም ቢሆን ከህዝባችን አእምሮ የተሰወረ አይደለም። የዛሬ 20 ዓመት ገደማ ወያኔ ስልጣን ላይ ሲያስቀምጡም ዴሞክራሲን ካላመጣችሁ እርዳታ አንሰጣችሁም በማለት የህዝቡን ተቃውሞ ሊያለዝቡላቸው እንደጣሩ ከኢትዮጵያ ህዝብ አእምሮ የሚፋቅ አልሆነም በማለት አስፈሮ ነበር። ይህን አስገራሚ መልከታ ግን በስርዓቱ ቅጥረኞች ጫጫታ ተውጦ የህዝብን ጆሮ እንዳያገኝ ሆኗል። ገዢዎቻችን ጠላት ያደረጉትን ጠላት ብለን የምናስተጋባ ከሆነ ባለማወቅ ያጠናከርነው ወዳጅን ሳይሆን የግፍ አገዛዝን ነው። ኢህአፓ ከረጅም የትግል ተመክሮ በመነሳት መጪውን የኢትዮጵያ የፖለቲካ አድማስ ፍንትው አድርጎ ያሳየው ከስድስት ዓመት በኋላ ሳይጨምር ሳይቀንስ የሆነውም ይኸው ነው። ኦህዴድ ኦፒዲዮ በሚባለው በኢህአዴግ ስር ወያኔ የተጠቀመበት የኦሮሞ ጽንፍ የስለላ መዋቅሩ የወጣውን አፈጮሌ ኮሎኔል ከጥቂት አጃቢዎች ጋር የኢትዮጵያን ሰንደቅ ዓላማ አልብሰው በኢትዮጵያ ስም የሚምልና የሚገዘት አይናውጣ የኦሮሞ ጠባብ ኮሎኔል ለስልጣን አበቁ። ከእንግዲህ ይህ እንዲሆን ፍጹም ልንፈቅድ አይገባም። ድል ለኢትዮጵያ ሕዝብ፣ ሞት ለዘረኞች። ግርማ ገመቹ ነኝ ከናይሮቢ ኬንያ።
ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ኢህአፓዎች እንደምን ሰንብታችኋል? አማራን በጥላትነት የፈረጁ ጽንፈኛ ኃይሎች ፋኖን የማጥላላትና የማጥፋት አደገኛ አካሄድ እየሄዱ ቢሆንም ከፍራቻ የመነጨውን አካሄዳቸውን በመረዳት ፋኖነትን ለአማራ ሕዝብ ሁለንተናዊ የመኖር አለመኖር የፈተና ጊዜን መውጫ በማድረግ አማራው በየዘመኑ የሚመጣበትን ጥላት እንዳልነበር ማድረግ ይቻላል። ባኖ ማለት ለአማራ ህዝብ አማራነት ማለት መሆኑን ለሰውልድ ሁሉ በመንገር አማራው ባለብዙ ጥላት ህዝብ በመሆኑ አማራው ማንንም ገፍቶ ማንንም ለማጥፋት ጦር ሰብቆ የሚያውቅበት ታሪክ ሳይኖረው ከውጭ እስከ ውስጥ አማራን እንውጋህ የሚሉት እልፍ አይላፍ በመሆናቸው ለፋኖነት ትልቅ ክብርና ቦታ አደረጃጀትና የትግል ስልት በመስጠትና ፋኖነትን የተጠናከረ ወታደራዊ ኃይል በማድረግ አማራን ነጻ ማድረግ ይቻላል። አማራ ነጻነት ማለት ደግሞ ኢትዮጵያን ነጻ ለማውጣት ብዙ ምዕራፍ ተጓዝን ማለት ነው። ፋኖን ጠንካራ የአማራ ዘብ ለማድረግ እያንዳንዱ አማራ ያለበትን የግል ህይወት የስልጣን ደረጃ አገራዊ ኃላፊነትም ሌላ ሳይጎዳ ጎን በጎን በሐሳብ በገንዘብ በአደረጃጀትና በፖለቲካዊ ሁኔታዎች ድጋፍ ማድረግ ይኖርበታል። ነገር ግን በዚህ ዘመን አማራ የገጠመው ዘርፈ ብዙ የፖለቲካ ውጣ ውረድ በፋኖ ላይ እና በአማራነት በሚደራጅ የማንነት ትግል ላይ ያተኮረ በመሆኑ አማራንን ያለ ማንኛውም ግለሰብም ሆነ ቡድን የሚባደን በመሆኑ ሁሉም አማራ በሚችለው ሁሉ መደራጀትና መስልጠን መታጠቅና የፖለቲካ ስራውን መስራት ይጠበቅበታል። ከዚህ በተቃራኒው ባለንበት ክፍለ ዘመን አማራውን እንመራለን ብለው የተቀመጡ ሆድ አደር ቀጥረኛ ካድሬዎች በታሪክ ውስጥ አማራን ማስተዳደር ማለት ምን ማለት እንደሆነ ሳይተረጉሙት ወይም ትርጉሙን ሳይረዱት አውቀው ባላዩ ባልሰማ ወይም የፖለቲካ መሐይምናን ሆነው ወይም አማራነትን በአግባቡ ሳይረዱት በተንኮልና በራሳቸው ህዝብ ላይ የሚበረቱ እልህኞች በመሆናቸው ምክንያት የአማራ ህዝብ ለሶስት ሺህ አመት የኖረበትን የማንነት ማስከበሪያ የጥላት ራስ ምታት የነጻነት መዶሻ የትግል ስም የአያት የቅድመ አያት ዓለም አቀፍ መለያ የሆነውን ህዝባዊ ኃይልነት ወይም ደግሞ አርበኝነት ለማጥፋት በሸራ ከሚንቀሳቀሱ ኃይሎች ጋር በማበር አማራነትን ለማጥፋት እየተንገሳገሰ ይገኛል። በመሆኑም አሁን ላይ አማራን እንመራለን ያሉ ኃይሎች አሁን የሄዱበት ካለው የጸረ አማራ ዘመቻቸው ከያዙት የእብሪትና የአንድ አካባቢ ወጣቶችን ያያገቱ ማስፈቃየት የዘውትር ተግባራቸው የማይቆጠቡ ከሆነ ወይም ደግሞ በዚህ ጸረ ህዝባዊ ጉዟቸው የሚገፉበት ከሆነ እውነት እላቸዋለሁ እነዚህ አካላት ከወንበራቸው ላይ አንገታቸውን አንቀን ወደ ጥልቁ የምንጠልበት ጊዜው ሩቅ አይሆንም። ቀጥረኞቹ አሁን ላይ እየሰሩት ያለው በሰማይ በመድር ይቅር የማያስብል ወንጀል ትውልድሉ መዝግቦ በመያዝ ጊዜው ሲደርስ ከየጉርቢለው እየዋጣ ሊፈረዳቸው ይገባል። አፋኙ ቡድን የነቁ አማራዎችን ማሳደዱን አጠናክሮ ቀጥሏል። ይህ እንዳበደው ሻ ጸበጥ ለቅቅ የሆነ አካሄድ ደግሞ አገዛዙ በተለያዩ የሀገሪቱ ክፍሎች የሚሰራው ነውር ለመሻፋፈን እንደሆነ ግልጽ ነው ሲል አለምነው ከጎንደር መልእክቱን አድርሶናል።
ለፍኖተ ዴሞክራሲ የኢሃፓ ሬዲዮ የፍኖተ አዘጋጆች አቅራቢዎችና አድማጮች እንዴት እንደከረማችሁ ባውቅም ወግነውና እንደምን ከረማችሁ ማለቱን ወደር ደብዳቤን ሁሌ የደጋገመ ባምሮዬ የሚወጣ የሚወርድን ሐሳብ ለፍኖተ አድማጮች ማጋራቱን አመኜ ከተብኩት። በኢትዮጵያ ታሪክ ዘመነ መሳፍንት ከመባለው ዘመን በማይተናነስ ወይም ከዛም በከፋ ሊባል በሚችል ንጹሃን ቀን በቀን እየተጨፈጨፉ ሌላው ቀርቶ መገደላቸው እንኳን እንዳይዘገብ እየተከለከለ ይገኛል። ተማሪዎች እየታፈኑ በህይወት መኖራቸው ወይም መሞታቸው እየተዳፈነ ያለበት ባንኮች እየተዘረፉ መዘረፋቸው እንዳይነገር የሚደረግበት ከሁሉም የሚመረው የአማራ ህዝብን በአጠቃላይና የአርበኞች ተፋላሚ ኃይል የሆነውን ፋኖ በተለይ በጀብደኝነትና በማን አለብኝነት የሐሰቱን ጀላ ሲናፈስ መስማት እዚህ የደረስንበትን የትግል ጣውረድ ከንቱ ሊያስቀረው መሆኑን እያየን ነው። ከነገር ሁሉ ቀድሞ በኢትዮጵያ እጅግ አስከፊ ጭቆና መዝበራና ዘረፋ ነበር። የዚህ የጭቆና ቀንበር ተሸካሚ የሆነው ሰፊው የኢትዮጵያ ህዝብ በተናጠል እየደረሰበት የነበረውን ግፍ በቀን በሩ ክብደትና በሚደርስበት ክራስ የቆሰለና የከበረት ከሻውን ባርገፈገፈ ቁጥር እስራቱንና ግድያውን እየቀመሰ እጅግ መራር የትግል ህይወትን አሳልፏል። በዚህ መራር ትግል የፋብሪካ ሰራተኞች፣ ጋባሮች፣ ጭሰኞች፣ ገበሬዎች፣ መምህራን፣ ተማሪዎች፣ ስራ አጦች፣ ጭቆን ፖሊሶችና ወታደሮች ወዘተ የፈላጭ ቆራጮን አጽያዊ አገዛዝን ቀንበር ለመስበር በተናጠል ያካሄዷቸው የነበሩ የህዝባዊ እንቢተኝነት አመጾች የባላባታዊ አገዛዝን ከስር መሰረቱ ተመንግሎ እንዲወድቅ አድርጓል። ያባ ባጤው አገዛዝ መውደቂያ ዋዜማ ላይ በሁለት ጉዳዮች በኢትዮጵያ የፖለቲካ ድርጅት የትግል ታሪክ የመጀመሪያው ለመሆን ቻለ። የህቡ በሚስጥር ተደራጅቶ መታገል ምንም አይነት የፖለቲካ ድርጅት የመስረታ ተሞክሮ በሌለበትና በመላው አገሪቱ ከመሃል እስከ ጠረፍ ድረስ መዋቅር በመዘርጋት ከሁሉም የህብረተሰብ ክፍል አባላትንና ደጋፊዎችን በማፍራት ፈርቀዳጅ መሆኑ ብቻ ሳይሆን እንኳንስ ለሀገር ለዓለም ጭቆን ህዝብ የሚተርፍ አደረጃጀትን በተጨባጭ ማሳየቱ ታሪክ የመዘገበው ነው። የዚህ ደብዳቤ ዓላማ የኢያፓን ታሪክ ለመተረክና ለመዘከር አይደለም። ኢያፓ ከመመስረቱ በፊት ለአጼው ስርዓት ጉልበትና አድሜ ከሆኑት አንዱ አድርባይነት ነው። ፈላጭ ቆራጭ መንግስታት ባገርና በህዝብ ስም ያገዛዝ እድሜ ገመዳቸውን የሚያራዝሙት በህዝብና ባገር ስም በሚያቋቁማቸው የፖሊስ፣ የጦር፣ የፍርድ፣ የፕሮፓጋንዳ ወዘተ ተቋማት ብቻ ሳይሆን ባድርባዮችም ነው። ከአድርባይነት ለጥቆ ከኢሃፓ የትግል ታሪክ ሂደት ጋር በተያያዘ አንጃ ተከሰተና ለፋሽስቱ ደርግ የኢሃፓን ሚስጥር አሳልፎ በመስጠት አባላቱንና ደጋፊዎቹን አስገድለዋል፣ ገድለዋል። አንጃ ከተራ አድርባይ በከፋ ሁኔታ የህዝባዊ ትግል መጋኛ ለመሆኑ የኢሃፓ መራር የትግል ጉዞ ምስክር መሆኑ አበክሬ መናገር ወዳለሁ። አንጃ የአድርባይ አንዱ ገጽ ሲሆን አንጃ የከዳውን ድርጅት አጥፊ ብቻ ሳይሆን አገራው ዳሚና ህዝብን ለእልቂት ዳራጊ መሆኑ ሩቅ መሄድ ወይም የሌሎች አገራትን ታሪክ ማገላበጥን ሳያስፈልገን ኢያፓን ብቻ አይነ ልቡናችንን ገልጠን ከተመለከት እዝነ ህሊናችንን ከፍተን ካደመጥ ያንጃ ትርጉም ትፋቱን የሚልስ ውሻ ለሆዱ አፈር የሚልስ እባብ ማለት መሆኑን በሚገባ መገንዘብ ይቻላል እላለሁ። የሀገራችን የፖለቲካ ትግል ሁሌም ጥጃ ከዘመን ዘመን አድሮ ቃሪያ የሆነ ዘረኛ በዘረኛ ሀገር እየተተካ ትግሉ ቆሞ ሊራመድ ቀርቶ ዳዴ ማለትም ተስኖት በእንፉቁቅ መሆኑ ምክንያቱ በሌላ ሌላ የሚሳበብ ሳይሆን የዚህ ወቅት ትውልድ ከቀደሙት ለመማር የህሊናና የልቡና ዝግጁነት ስለሌለው መሆኑን መናገር ወዳለሁ። የተወደዳችሁ የፍኖተ አድማጭ ሆናችሁ ወጣቶች ሆይ አገር ወዳድ መሆናችሁን በስሜት ስትገልጹ የተመለከታችሁን ሁሉ ታስደምማላችሁ። ግን የአገር ፍቅር የአንድ ወቅት የሞቅ ሞቅ ሆያ ሆያ ይሆንና ትርፉ ትዝብትና ቁጭት እየሆነ 35 ዓመታት ነጎዱ። በወጣትነት እድሜ የተከደነ አይነ ልቡና እንደታወረ እስከ መቃብር ያደርሳልና ከወዲሁ ተገቢ የሆነውን ሕክምና ማግኘት ይበጃል እላለሁ። ሕክምናው የሞራልና የማስተዋል ጥያቄ ጉዳይ ነው። በቀላል ቋንቋ ከታሪክ መማር፣ ከቀደመ የታሪክ ውጣ ውረድ፣ ውድቀትና ስምረት መማርና ግንዛቤ መውሰድ ሲገባ ተሳዳቢዎች የሚነዙትን እንደ ሐቅ እንደ እውነተኛ ታሪክ በመቁጠር የሚነዛውን እንደ በቀቀን በመድገም የተያዘው ልክፍት እየገደሉ መጨፈር እየጨፈጨፉ መዝፈን ላይ አድርሶናል። ታሪክ ይከበራል ሲባል ታላቅ ቀድሞ በመወለዱና ቀድሞ በመራመዱ ልንማርበት እንችላለን። ኢሃፓ ከስህተቴም ከመልካም ጉዞዬም ተማሩ እያለ የሚያደርገው ጥሪ ጭንጫ ላይ እየወደቀ በሾህ እየታነቀ እዚህ ዘግናኝ የጎሳ ጭፍጨፋ ዘመን ላይ ደርሰናል። በዚህ ባለፉት 35 የጎሰኞች አገዛዝ ዘመን ኢሃፓ ለኢትዮጵያ አንድነት፣ ለህዝባዊ ስርዓት እውን መሆን ወቅታዊ የፖለቲካ ትግል ስልትን በመጠቆም እያደረገ ያለው ትግል ትምህርት ሰጪ ነውና በህዝባዊ ትግል ጊዜ ማለፍ ወይም ማርፈድ የሚባል ነገር የለምና ኢሃፓ የትግል ትምህርት ቤት ነውና እንማርበት የሚል ጥሬን አስተላልፉልኝ ሲሉ እውነቱ ተዘራ ከጉልሌ አዲስ አበባ መልእክታቸውን አጠቃለዋል።
ሰላም ጤና ይስጥልኝ እንደምን አመሻችሁ ውድ የፍኖቶችን የፍኖተ ዲሞክራሲ ሬዲዮ ሳምንታዊን የልብዳቢዎች አድማጮች በሙሉ ውድ አድማጮች ሆይ እነሆ ዛሬም ምንም እንኳን ውሸት ሲበዛ እውነት አይሆንም ውሸትም ከበዛ ባህያ ይጫንም ይያዝ የዛሬው መልእክቴን ጀምራለሁ ውድ አድማጮች ሆይ ይሄንን መግቢያ ቃላት የተጠቀምኩት ከወለጋ አልጥት ጋር በተያያዘ የኦሮሞ ብልግናዎች በተለያየ መልክና ስም ተደራጅተው ያዘናጉ አላማቸውና ግባቸውን አንድ የሆኑትን ኦህዴድ ኦዴፓ ኦፌኮ ኦነግና ሸን የተባሉ የብልጽግና የብልግና ካባይ ደረቡ ባልስጣናት ሁሉ ስለ አማራ ጭፍጨፋ ጉዳይ ሲጠየቁ የሚሰጡት መልስ ፍጹም ውሸትና ነገን የረሱና ያ ህዝብ አብሮ ይኖር እንደነበረም ዘንግተው ላም ባሏልበት አባባለንም ዘንግተው የአማራ ወንዶች መሞታቸው ካልቀረ በማለት ዛሬ ራሱን አደራጅቶ ሸኔ ከሚባሉ አውሬዎች ራሳቸውን መከላከል ሲጀምሩ የዚህ መንጋ መሪዎች ከታች እስከ ላይ ያሉ ሁሉ አማራ ከኦሮሞ ህዝብ ጋር በሰላም እየኖረ ፋኖ የተባለ ነፍሰ በላ ኦሮሚያን ጥሶ ገብቶ ብዙሃኑ በመፍጀት ላይ ስለሆነ እነሱን ትጥቅ ለማስፈታት ሲል የኦሮሚያ ልዩ ኃይል ገብቶ ጸጥታውን እያረጋጋ ነው በማለት በየሚዲያው ትንሽም እንኳን ቀርስ አይላቸው ሲዋሹ እየሰማን ያለ መሆኑን ሁላችንም እየተቆጨን ወይ ዘንድሮ እግዚአብሔር እነሱን አድርገን እንጂ እነሱ ራሳቸው ያንን ያህል እንሰሳ መሆናቸው ራሱ ሲያሳስገርማቸው አይቀርም። ታዲያ ለዚህ ሁሉ ተጠያቂና ቀናባል የሆኑት ግራኝ አብይ ባለፈው ሳምንት ወደ አሜሪካ በመጡ ጊዜ ከጥቂት ዜጎች ጋር ባደረጉት ስብሰባ ላይ ጥያቄ ተነስቶ በወለጋ ውስጥ ሁሉም የኦሮሞ ድርጅቶች ሰራዊታችን ብሎ የሚያምኑት ሸኔና ሌላኛው የአማራ ልዩ ጥላት የሆነው የኦሮሞ ልዩ ኃይል ይህንን ያህል ግፍ ሲፈጽሙ ለምን እርሶ መሪ አይደሉም እንዴ? ለምን ዝም አሉ ተብሎ ለተጠየቀው ጥያቄ ሲመልስ እኔ አንዴ ፋኖ ወለጋ ገብቶ ሰው እየፈጀ ነው ሲሉ ሌላ ጊዜ ሸኔ አማራን ፈጀ ሲሉ እኔ ፈጽም መስማት ሰጭቶኝ ከዚህም ከዚያም የለሁም ብለው መልስ ሰጥቷል። ታዲያ እንደዚህ ከሆነ ሰውየው መሪነቱን ረስቶ መሃል ሰፋሪ ነው ማለት ነው? እንግዲህ እናንተ ፍረዱ። ለዚህ ነው ሴረኛና ጥንፈኛ ሁሉ ተዘናክቶ ጣታቸውን በፋኖ ላይ የቀሰሩት። ሌላው ምክንያት ደግሞ ፋኖቹ ከላይ እስከታች ጥንፈኞች የዘረጉትን ሴራ ለሰለበጣጣሱና ለብቻና ያዘጋጁዋትን ኢትዮጵያን ያድናሉ በሚስጋታቸው የተነሳ እንጂ ፋኖ ከሸኔ በልጦ ጥፋተኛ ሆኖ አይደለም። ብቻ እነሱም ሆነ ሌሎቹ ባይገባቸው ነው እንጂ የፋኖ ትግል ለሁሉም ዜጎች መፍትሄ ፍትህና ለሰላም ለአብሮነት ለእኩልነት ነው ትግላቸው። የፋኖ ትግል ታሪካዊ የቀድሞ የአርበኛ አባቶች ፋና ተከታይ ስለሆኑ ፍጹም አትጠራጠሩ። ደግፏቸው፣ ተከተሏቸው። የፋኖቹ ጉዞ ቀጥታ ወደ ታላቋ ኢትዮጵያ ጎዳና ነውና ወገኖቼ ድጋፋቸው አይለያቸው። እንግዲህ ለዚህ ለኔ እስከገባኝ የዚች አገር መፍትሄ ያለው በፋኖና ካንገፎ ይሃፓ እጅ ይመስለኛል። ሌላም ኢትዮጵያ አተርፋለሁ የሚል ድርጅት ካለ ወደ አንድነት ኃይሎች ዘንድ በግልጽ መቅረብና ትግሉን መቀላቀል ይችላል። ነገር ግን ከዚህ ቀደም ባለው ተመክሮ ብዙዎቹ የአንድነት ፈተና የወደቁ ያንንም አሁንም ያሉ ቢሆን አሁን ግን አገሪቷ በደረሰችበት ሁኔታ ያሳስበኛል የሚል ድርጅትም ሆነ ግለሰብ ካለ ባጭሩ ሳይሽኮረመም ይሃፋርና መሰል አንድነት ኃይሎችን ዛሬው መቀላቀል መብታቸው ነው። ባጭሩ ይህንን ወስኖ ስራ ላይ ለመዋል ብዙ ዋጋ የሚጠይቅ ቢሆንም አገርን ለማዳን የመጨረሻው ዋጋም ቢሆን ከፍለው አገሪቷን ከብሔር ጎረምሶች ነጻ አውጥቶ ስልጣን ህዝባዊ ማድረግ ያስፈልጋል። እንግዲህ ወገኖቼ እያየን ያለው የጥፋት ድራማዎች ምንም እንኳን ግቡ አንድ ቢሆንም አጥፊዎቹ ያላቸው ስልጣን መከታ በማድረግ ህዝቡን እያመሱ ካሉት መካከል አንዷ የአዲስ አበባ የቴጌ የአዲስ አበባ ተማሪዎችን እያስገደደች የክልል ባንዲራና መዝሙር እያለች በግልባጩ ይህንን እያደረገ ያለው ጽንፈኞች ፋኖ ነው በማለት ስልጣኗን መከታ አድርጋ ጦስ ድምቡሳሱ በሙሉ በፋኖ ላይ ስትለጥፍም ሰምተናል። እነኚህ ክፉኛ እኚህ አፋኝት ከንቲባ ከጥፋታቸው ታቅቦ የከተማው ኑሮ መብት ግዴታና አክብራ ለጥያቄዎች ሁሉ ተገቢ መልስ ከህዝቡ ጋራ ተመሳስላ ብትኖር ይሻላታል። የኦሮሚያ ልዩ ኃይልም ከከተማ በአስቸኳይ እንድታስወጣም ትመከራለች። ቀድሞ ነገር የኦሮሚያ ልዩ ኃይል የከተማውን ጸጥታ መቆጣጠር የከተማውን ፖሊስ ካልሆነ በስተቀር እነሱ አዲስ አበባ ለሚፈጠረው ችግር ምንም አይመለከታቸውም። እንዲያውም ራሱ የአዲስ አበባ ፖሊስም ሆነ የፌደራል ፖሊሶች ከህግ በላይ ሆነው የዳኞቹን ውሳኔ በተደጋጋሚ ሲጥሱ ተስተውሏል። የከተማ ፖሊሶች አዛዦቹም ቢሆኑ ከብሔር የጸዱ አይደሉም፣ በብሔረተኝነት የተሾሙ ናቸው። የባንዲያውም ሆነ መዝሙር ጉዳይ በተመለከተ ደግሞ ጠቅላይ ሚኒስትሩ እንዲቆም ትዕዛዝ ሰጡ ሲሉ ሰምተናል። ጨንቆት ካልሆነ እውነት ከልቡ ከሆነ ጉድ ፎር ሂም፣ ግን ማዘናጊያ እንዳይሆን ጥንቃቄ ማድረግ። በተረፈ ግን እኔ እንደ ዜጋ ለጠቅላይ ሚኒስትሩ ምክር ቤት ለግሳለሁ። ክብር ለጠቅላይ ሚኒስትሩ ራስህ የሾምካቸው ባልጣናት በተመለከተ በተለይ ከህዝብ ጋር አጥሩ ግንኙነት እንዲኖር ከፈለክ ህዝቡን አንክሮ የተፋቸውን እንደነሽ መልስና አዳነች አበቤን የመሳሰሉትን ባልጣናትን ከስልጣናቸው አስነሳቸው። አለዚያ ከህዝብ ጋር ሆድና ጀርባ የሆንክ ትኖራለህ እንጂ ሰላም እንዲኖርህ በሌላ በኩል መልካም ላደረጉት ሁሉ መመስገን ሲገባቸው ፋኖችን ተውሳከ ግስ እየሆኑ አስቸጋሪ ይያሉ ሌሎች የሚቀባጥሩን የጥላቻ አመለካከት አንተም አማራና ፋኖ ጠልዮች ጋር በመሰለፍ አቁመ ከፋኖች ጋር ተማማ ይሻላል። ሸኔና የወያኔ የሰሩ ስራ በምንም መልኩ መራዘሚያ ስራ መሆኑን ተረተ ሸኔ ፋኖን ሸኔና ወያኔን በአንድ ዝምብል አንጠልጥለ በታሪክ ለተመዘናቸው አይቻለም። ስለዚህ አንተም ይሄን አጉል ፖለቲካ ተተ ለፋኖ የሚገባቸውን የሞራል ካሳስጣቸው እንግዲህ አንተ ይሄንን ብታደርግ መልካም ባታደርግ ግን ነው ከለስከታች ያሉ ዜጎች በሙሉ ስለፋኖች ሆነ ማን ከማን ለይቶ ያውቃል። ያንተ ስለፋኖ ማወቅ በብዙ መልኩ ይጠቅም ይሆናል። እንግዲህ አገራ ሲው ቡድን አገርን ሲያተራምስ አይቶና ተመልክቶ ተቆጭቶ የጀግና ልጆች አለን ለኢትዮጵያ መልሳቸው ፋኖን ያስከብራል እንጂ ሌላ ትርጉም አይሰጠውም። ከዚህ ቀደም ያዙን ለቀቁን ሲሉ የነበሩት ዛሬ እየተገቡ ዛሬ ታሉ ብንል መርስ የለም ይቅርታ አይጠይቁ ነገር ሁሉም የከፋ ነው። እንግዲህ ኢትዮጵያ ከተረፉ የትም ኢትዮጵያን ከተረፉ የትም ፍጭድ ቀይቱን አምጭ ነውና ሁሉም ዜጋ ሳይጠራጠር ከሀፋ አላማ ጋራ መጥናትና መቆም የጊዜ ወሳኝ ጉዳይ ነውና እኔም በርቱ ከማለት ሌላ ቃላት የለኝም። ታዲያ ከዚህ ጋር ወተያዘ ስለ አዲስ አበባና ከተማ በተመለከተ ከዚህ ቀደም በርቱ ጥንቃቄ ይደረዘን በተለይ በፍኖተ ሬዲዮ ብዙ ማሳሰቢያና ብሩ ማስጠንቀቂያዎች ተላልፎ ነበር። ዳሩ ግን ማንንም ድሮ ጆሮ የሰጠ አልነበረም። አሁን ግን ኦነግ የመረው መንግስት አገሪቱን በጦርነት ትርምስ እንድትገባ ካደረገ በኋላ ህዝቡ ለተቃውሞ ጊዜ አይኖርም በማለት የኦሮምኛ ቋንቋ ሁለተኛ ቋንቋ የሆነ ይሁን አይሁን ያ ይቀየራል የተባለው ህገ መንግስትም ሳይቀየር ወደ ፓርላማ ቀርቦ በመወሰን የሚገባውን ጉዳይ እነ ቶሎ ቶሎ ቤት ከዳኑ ሰምበሌት አይነት ሆኖ ጫና በአዲስ አበባ ህዝብ ላይ የመዝሙሩን ትርጉም ሳይነግሩ ዘምሩ ምን አገባ ጊዜው የኛ ነው ሁሉ ከኛ ነው በማለት ይሄን ባንዲራ ጨምር ይሰቀል በማለት እቴጌይቱ አዲስ አበባን አወቁ። ይሁሉ ጥፊያ ለምንድን ነው? አዲስ አበባ ይሁሉም ዜጎች መቀመጫና ሲባል ለምን አመማቸው? ቀድሞ ነገር አዲስ አበባና አካባቢ በለመዱት ወረራ ስልት የተዘጋጀ እንጂ ባለቤቶቹ መነሱ አያቶች ተጨፍጨፈው ያለቁ መሆናቸውን የጂማው ግራኛ ብይና መስል ጽፈኞች ለታሪክ እንግዳ ከሆኑ የነን ከንቱ ፖለቲካቸውን ተተው ይህ አሲ ቡድን በህዝብ ቁጣ በአፋጣኝ ከመደፋታቸው በፊት አስተዳደሩ ካልቻሉበት ስልጣኑን ለህዝብ ያስረክቡና ቦታውን ለሽግግር መንግስት ለቀቅ አድርጉ አለበለዚያ መዘዙና ጦሱ ብዙ ነው ሲሉ የን መልእክት የላኩልን አቶ ማሲንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ሰላም ፍኖቶች እንደምን ሰነበታችሁ? የሰላማዊ መንገዶች ሁሉ ተዘግተዋል። እያንዳንዱ አማራ እንደ አማራ ራስን በተሰቡንና መለው ያማራም ህብረተሰቡን እንዴት እንደሚከላከል ማሰብና መዘጋጀት አለበት። በኃይል የመጣን በኃይል ለመመለስ መዘጋጀት ያስፈልጋል። የተወሰኑ አማራዎች ደግሞ ጠፍሮ የሚያሳርዱንን የባዕድን ውሾችና ካድሮቻቸው ላይ ርምጃ ለመውሰድ መዘጋጀትና ሰራውንም ማስፈጸም አለባቸው። ለነጻነት መዳረሻ መንገዱ በአምላክ እርዳታና በራሳችን የመረረምጃ ማውሰድ ብቻና ብቻ ነው። አለበለዚያ ተፈልፎ ለመታረድ ተራ መጠበቅ ነው። ከዛ የበለጠ ደግሞ አሳፋሪ ሞት የለም። ወገኖቻችን ሲታረዱ እያየን ገዳዮቻቸውን መበቀሉን ትተን የባሰ የራሳችንን እርድ እጃችንን አጣምረን ከመጠበቅ በላይ የሚያሳፍር ነገር የለም። አባቶቻችንና እናቶቻችን አሉልን እጃችንን አጣጥፈን ተቀምጠን አማራ ተብለን ልንጠራም ፍጹም አይገባንም። ስለዚህ ከሻመት ባርነት የአንድ ቀን ነጻነት ብለን በምንችለው ሁሉ ለመዋጋት መዘጋጀት አለብን። እያንዳንዳችን አምላካችን አስቀድመን ለእውነትና ለህዝባችን የጽድቅ ሞት ለመሞት ካልቆረጥን ታርዶ መሞት ቻንስን ነው። አማረው በመንግስታት መስረታና በኢትዮጵያ ታሪክ በፖለቲካ አመራር ከፍተኛ ተሳትፎ ሲያደርግ የኖረ ታላቅ ህዝብ ነው። እንደ ህዝብ ዘሩን ሳይሆን ሀገሩን ረስቶን ሃይማኖትና ባህሉን መሰረት ያደረገ ሀገራዊ የከተት ጥሪ ሲደርሰው ወደ ኋላ የማይል የእለት ስንቁንና የግል ትጥቁን ነፍሱን ይዞ እየዘመተ እየተሰዋ ሀገር አቆይቷል። ከኢትዮጵያውያን ጋር በጠላት ላይ የሚዘምተውን ያህል በራሱ በአገዛዙም ላይ ሲከፈው በደንብ ማመጽ ያውቅበታል። ስለዚህም በአገዛዙ ይዘምትበታል፣ ቤት ይቃጠላል፣ ንብረቱም ይዘረፋል። ይህን ሁሉ የሚያደርገው ደግሞ አራት ኪሎ የተቀመጠው ወንበዴው ቡድን ነው። ጦርነት አልፎ ሰላም ሲወርድ ከዘመተበት ሰራዊት ጋርም ሆነ እሱ ራሱ ከዘመተበት ህዝብ ጋር አብሮ ይኖራል፣ ይጋባል፣ ይዋለዳል። የትም ዘማች፣ የትም ኗሪ፣ የትም ለማጅ ነው። የትኛውም ኢትዮጵያዊ ለአማራው አዲሱ አይደለም። እዚህ አልኖርም እዚህ እኖራለሁ አይልም። አማራ አካታች፣ አቃፊ፣ ሆደ ሰፊ፣ አስተማሪ፣ ነውር አዋቂ፣ ኢትዮጵያን በልቡ ሰንቆ የሚጓዝ ንጹህ ኢትዮጵያዊ ነው። አማራ ኢትዮጵያን ነጻ ማውጣት ከፈለገ የሚከተሉትን ነገር ማድረግ እንዳለበት አምናለሁ። ይህችን ለአማራ ህዝብ በተለይ ደግሞ የጀመሩት ፎቅ አላልቅ ሲላቸው የአማራን ህዝብ ለሚያሳስቱ የበአሊን ቁጥር ሁለት ኃይሎች ጭምር የምትተላለፍ መልእክት ትሆንልኝ። የገንዘብ ፍቅሩን ያልጨረሰ አማራ ለትግል ዝግጁ ነው ለማለት አያስደፍርም። አንደኛ የገንዘብ ፍቅሩን ፍጹም መጨረስ አለበት። ሁለተኛ አማራ ወደደም ጠላም መሪውን አምጦ መውለድ ወይም መምረጥ አለበት። ሶስተኛ አማራ መታገል ያለበት ለራሱ ድርጅትና ለራሱ ምክንያት መሆን አለበት። አራተኛ አማራ ነጻ መሆን ከፈለገ እስካሁን የሰራውን ወዳምነትና ተከታይነት አሜን ብሎ መቀበል ፍጹም አራግፎ መነሳት አለበት። አምስተኛ አማራ ነጻ መሆን ከፈለገ ሁሉም እኔም ባለዳ ነኝ ብሎ ማመን አለበት። ሁሉም ህዝብ እንደ አማራው ባለዳ ነው፣ እንደ ሁሉም ህዝብ አማራውም የኢትዮጵያ ዕዳ አለበት ብሎ መነሳት ግድ ይላል። በመደራጀት በመናበብ በህቡ በመንቀሳቀስ በጎበዝ አለቆች በመመራት በርካታ የቁርጥ ቀን ልጆችን ከፊትም ከኋላም በማሰለፍ በአዋጅና በከተት የኢትዮጵያን ጠላቶች አረም ነቅሎ ይመጣል። ጊዜው አሁን ነው። ሌላውና በጣም ወሳኙ ነገር ለአማራ ህዝብ ቁጥር አንድ ጠላት በአዲን ነው። ቀድሞ በወያኔ አሁን ደግሞ በኦህዴዱ መር በአገዛዙ ሲጨቁን ሲያስጨቁን ሲበዘብዝ የኖረ የሞግዚት አስተዳደር ስለሆነ የኢትዮጵያ ጠላቱ እዚሁ ጎኑ እንዳለ መረዳት አለበት። በአዲን መሆን ሁሉም ነጻ ፈላጊ የሆነ አማራ ከስምምነት መድረስ አለበት እና የአማራ ሞት ስደት ውርደትና ከችግኝ በታች ሆኖ ቀርቶ እንደ ሰው እንዲቆጠር ከፈለገ የፖለቲካ ስልጣን በእጁ ማስገባት ምርጫ የሌለው ተቀዳሚ ተግባር መሆን አለበት። ለዚህ ደግሞ የአማራዎች ግንባር ቀደም ተምሳሌት የሆነው ሁሉን ኢትዮጵያውያን በኩራይን የሚል አካታች ግፍና ጭቆናን ፍጹም የሚጸየፍ ለኢትዮጵያ ነጻ መውጣት ለረጅም ዘመናት ሲታገል ይኖረ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ነው። ኢህአፓን ከፊት አሰልፎ በኢህአፓ መስመር በመንቀሳቀስ የኢህአፓን ትዕዛዞች በመቀበልና በመፈጸምና በማስፈጸም ሆ ብሎ በመነሳት የኢትዮጵያን ጠላቶች ማንበርከክ ይገባል። አማራን የማዳን ግዴታ ያለበት ፋኖ ብቻ እንደሆነ የሚያስቡ ብዙዎች ናቸው። ነገር ግን ፋኖ እንዳንድ ሰው ነው የሚቆጠር እንጂ እንደተለየ ቡድን የኢትዮጵያ ዕዳ ለብቻ የተሰጠው ኃይል አይደለም። ሁሉም ኢትዮጵያዊ፣ ሁሉም አማራ ፋኖ ነው። ሁሉም ኢትዮጵያዊ፣ ሁሉም አማራ የኢትዮጵያ ቤታዊ ህዝባዊ ቤታዊ ፓርቲ የኢህአፓ ተከታይ መሆን አለበት። ምክንያቱም የኢህአፓ ኢትዮጵያ ነው። መዳረሻውም መነሻውም መድረሻውም ኢትዮጵያ ናት። ኢህአፓ በቋንቋ በዘር አይከፋፍልም። 14ቱን ክፍለ ሀገር እንደ ኢትዮጵያ አዋህዶ አንድ አድርጎ ትክክለኛዋን ኢትዮጵያ አባቶቻችን ያቆዩልን ኢትዮጵያ ለመመለስ የተዘጋጀ የኢትዮጵያ ቁርጥ ቀን ልጅ የኢትዮጵያ ህዝብ የበኩር ልጅ ኢህአፓ ነው። ስለዚህ በዚህ መስመር መመላለስም ትልቅ ነገር ስለሆነ ይህን መልእክት የምታደምጡና ይህ መልእክት የሚደርሳችሁ ኢትዮጵያውያን በሙሉ ልብ አድርጋችሁ ልትንቀሳቀሱ ይገባል። ካልሆነ ግን ኢትዮጵያ በሆድ አደሮች ተሸጣ በግዞትና በተለያዩ ምራባያን ጥራቶች እጅ እንደምትወድቅ ለየትኛውም ሰው ጥያቄ ውስጥ የሚፈት የሚያወዛግብ ጉዳይ አይደለም። ስለዚህ ትግሉን እያንዳንዱ ህዝብ የኔ ነው በማለት መቀላቀል ይገባዋል። ዘረኛው ቡድን ጽንፈኛው የግንጠላ ቡድን አንድን አካባቢ ብቻ በማጉላትና እያንዳንዱ ህዝብ ጫንቃ ላይ ያንን ቋንቋ እንዲናገር ግዳጅ በመጣል ኢትዮጵያን ወዳልነበረችበት ለመመለስ ለማጥፋት ለመደምሰስ ኦሮሞማ የሚባል አንድ ማፊያ ቡድን ብቻ አጉልቶ በማሳየት እስከ ግንጠላ ድረስ የሚንቀሳቀሰው የኢትዮጵያ ጥላት መንጥሮ ማስወገድና ማንኮላሸት ማባረር እንደሚገባ በግልጽ ሊታወቅ ይገባል። ስለዚህ ኢትዮጵያውያን ዛሬ ምናስተውል የተለያየ የምራባውያን የጥላቶቻችንን ባንዲራ ያውለበለቡ በእኛ ቋንቋ ካልተናገራችሁ ይያሉ ኢትዮጵያን ታሪክ ለመደምሰስ የኢትዮጵያ ታሪክ የተከተበበትን አማርኛን ቋንቋ የትኛው ማካል እንዳይጠቀም በማድረግ ሁለተኛ ቀይ ግዛት ውስጥ ለማስገባት አባቶቻችን ነፃውን አይኖርችን ሀገር ዛሬ ግን በራሷ ቋንቋ ባህል ሃይማኖት አንኖርና ልምድ እንዳትቆራ እንዳትቀበልና እንዳትቀጥል የሚንቀሳቀሰውን ማፊያ ቡድን በቃ የምንልበት ጊዜው ራፍጎብናል። ስለዚህ ኢትዮጵያውያን በማስተዋል እንነሳ። ስለዚህ ሀገርን ከገሶች ነፃ ለማውጣት ቆርጠን መነሳት አለብን ሲል ኤልያስ ከኮምቦልቻ መልእክቱን አድርሷል።
የተከበረው ሰላምታዬ ለፍኖተ ዲሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሬዲዮ ፕሮግራም አዘጋጆች አድማጮች እንዴት ከረማችሁ ይያልኩ እቺ መልእክቴ እንድታስተላልፉልኝ በጽህና ጠይቃለሁ። ትልቁ ቦታ ላይ ትንሽ ተቀምጦ መንደሩን ነው የሚያስብ ለኢትዮጵያ አብርቱ የዛሬ 28 ዓመት በፊት አግራችንን ለመበታተን የሚያስችል አንቀጽ የተሸከመው የጥፋት ሰነድ ብለን የምንጠራው የይስሙላ ህገ መንግስት መመሪያ ደንብ ሆኖ ከጎሰኞች ስብስብ በይቅርታ በጎሰኞች ስብስብ ጸድቆ እስካሁን ድረስ የዘለቀው የሰላም እጦት የአንድነት መናጋት ለባሰ ደም መፋሰስ የተዳረገው አሁንም ይህ የጥፋት ሰነድ ከነባለቤቶቹ ግፈኞች ፍርሃት ጋር እስካልተወገደ የሀገራችን አንድነትና የህዝቦም ሰላምና አብሮት መረጋጋት አይችልም። የሀገር ህልውናን ሰላም ለማስጠበቅ የግድ አገር ወዳዶች የግድ መሪነትን ቦታ ሊይዙ ይገባል። ህዳር ወር ውስጥ ክፉና ደጉን ተቀበል ብሔራዊ ኩራት ሆኖ በታሪክ መዝገብ ከተፈረሙት መካከል አንዱን ብናነሳ የሚከተለው ነው። አጼ ምኒልክ የውጭ ሀገር ግንኙነት ለማፋጠን ሲሉ የመጀመሪያውን የውጭ ገንዘብና ማርትሬዛ ወይንም ጠገራ የድንጋይ ብር በመባል የሚታወቀውን የኦስትሪያ ንግስት ማርትሬዛ የምትባለውን ንግስት ምስል የያዘ 250 ሺህ ገደባ አስመጥተው የመጀመሪያ ባንክም የሆነውን ወይንም ቁጭራ ባንክ ተብሎ የሚጠራውን ከፍተው በአገልግሎት ላይ እንዲውል አደረጉ። ለጥቂት አመታት አገልግሎት ላይ ውሎ ቀዳማዊ ኃይለ ሥላሴ ስልጣኑን ከወሰዱ በኋላ ከኢትዮጵያ የወርቅ ክምችት ጋር ያያዘውን ገንዘብ ወይንም ብር ተተካና አገራችን የኢትዮጵያ ከውጭ አገር ከረንሲ ጥገኝነት እንድትላቀቅ ያደረጉ የወቅቱ የንግድና የኢንዱስትሪ ሚኒስቴር የነበሩት አቶ መኮንን አርቶልድ አስፈጻሚነት በዚሁ ዳራ ውስጥ በ13ኛው ቀን 1939 ዓመተ ምህረት ነበር። በሌሎች አገር ተቀባይነት አግኝቶ በንግድ ለውጡ ከፍተኛ ሚና ተጫውቷል። እንደ አሁኑ በሁሉም አጣጫ ሳንዋረድ የኢትዮጵያ ብሎም ህዝቧም የተከበረባት አገር ነበረች። የጎረቤት አገሮች በቅኝ ገዢዎቻቸው ገንዘብ ሲጠቀሙ ኢትዮጵያ የራሷን ገንዘብ አትማ ንግዷ ታካሄድ ነበር። ያም የቀሩት የአፍሪካ ቀኝ ተገዢ አገሮች አይናቸውን እንዲከፍቱ የበኩሉን ድርሻ ተጫውቷል። አሁን ከመቶ እና ከዚያም በላይ የሚመነዘር ዶላር በመጀመሪያው ወቅት ላይ መሳ ለመሳ የሆነ አቅም ነበረው። ከጊዜ በኋላ የዶላር አቅም እየጎለበተ በመምጣቱ የዛሬና 40-50 ዓመት በኢትዮጵያ ውስጥ የነበረው ምንዛሬ 2 ብር ከ20 ሳንቲም ነበር። አሁን ባለንበት ውርደት የዳረገን የራሳችን ድክመት መሆኑ ትርተን ወደ ባሰ ደረጃ ይዞ ከሚያንደረድረን የቁልቁለት ጉዞ ለመውጣትና ወደ ነበርንበት ቦታ ለመመለስ የባርነት ቀንበር ካሸከመን ጎሰኙ ሴራ መላቀቅ ኖርብናል። ያለፈው አክሪ ታሪካችን እልህ ሊጭርብን ይገባል። ላለፉት ረጅም ዘመናት ወጥሮ የያዘውን የኑሮ ውድነት እስካሁን ድረስ መፍትሄ አላገኘም። የኑሮ ውድነት ብቻ ሳይሆን የሰላም ጦቱ የህዝቡን ሰቆቃ አግዝፎታል። የፍትህ ጦቱ ህይወቱን መራር አድርጎበታል። በተለያየ ሙያ የተሰማራ ሰራተኛ፣ የተለያየ ማንነት ያለው፣ የተለያየ እምነት ተከታይ ያለው ተማሪ፣ አስተማሪ፣ አርሶ አደር፣ ነጋዴው በየበኩሉ ሁሉም ስርዓቱ ያደረሰበትን በደል እየፊናው አምሮ ሲቃወም ኖሯል። አሁንም እየተቃወመ እየታገለ ይገኛል። ሆኖም ግን የተቃውሞ የተበታተነና በአንድ ግንባር የተመራ ስላልሆነ በተናጠል ከመጠቃት ውጪ ለሚፈልገው ግብ አላበቃም። አገር ጠል ብቻ ሳይሆን ሆዳቸው ሰፍቶ አይምሮቸው ቅንቅላታቸው የጠበበ ጎሰኞች ስልጣኑን በጉልበት ነጥቀው እንደ ብርሃኑ ነጋ ያሉ የአጥራሰው ቁምጥና ያለባቸው በኢትዮጵያዊነት ላይ የሚፈጽሙት ግፍና ጭካኔ ተባብሶ ቀጥሏል። በተለይም በአማራው ህብረተሰብ ላይ ሁሉም የማርያም ጠላት ብሎ የተነሳበት ይመስላል። ሲጨፈጨፍና ሲፈናቀል ሲዘረፍ ከጎኑ የቆመለት ማህበረሰብ የለም። በግለሰብ ደረጃ የመከራ ጽዋ የተጎነጨው መጠቃቱን የሚኮንኑትና ድምጽ ሆኑ ግር አልጠፉም። ለዛም ታዲዮስ ታንቱና ሌሎች መስተሮች ምሳሌ ናቸው። በክልል የሚሉ ደረጃ ግን ለምን ብሎ የታገለ ሳይሆን የጠየቀም የለም። ይባስ ብሎ በጸረ ኢትዮጵያዊነት ለተሰለፈው ጎራ ፊታውራሪ ሆኖ የሚያጠቃውና የሚያስጠቃው በአማራው ስም በክልል ደረጃ የተቀመጠው ስልጣን የያዘው ቡድን ነው። ግፉ መቀበሉ ሲመረው ጥቃትና ግፉ ሲያንገሸግሸው ለመከላከል ሲነሳ ብርቅ የለቀቀባቸው ቡድኖች ያለ የሌላ ኃይላቸውን አሰባስበው ዘመቻ ከፍተውበታል። ያንን ዘመቻ ለመቋቋም ጥረት ቢደረግም በቂ አይደለም። ትግሉ ይፋፋም። የሽግግር መንግስት አሁኑኑ አመሰግናለሁ። ተስፋ የዘለቀ ከመካከለኛው ምዕራብ አሜሪካ።
ሰላም ጤና ይስጥልን። የፍኖተ ዲሞክራሲ የደብዳቤዎች አምድ ዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮቻችን እንደምንሰንብታችኋል። ኢትዮጵያ ከሰሞኑ በሴራ የሚሽከረከረው አውዳሚ ጦርነት ጊዜያዊ ፍሬታ ያገኘችበት መስትም መሰንበታቸውን በምስራቅ ወለጋ ከተፈጸመው የንጹሃን ጭፍጨፋ ጀምሮ አዲስ አበባ ውስጥ የሚስተዋለው አለመረጋጋት ለብዙዎች ስጋት ፈጥሯል። የሚያጋጥሙ ችግሮችን በሰከነ መንገድ የመፍታት ፍላጎት ባለመኖሩ ምክንያት የጽንፈኞቹ የዘፈቀደ እርምጃዎች አንጻራዊውን ሰላም እያደፈረሱ ለሌላ ዙር ጥፋት እያንደረደሩት ነው። በልህ በግትርነትና በግብዝነት የተወረረው የኢትዮጵያ ፖለቲካ መንደር ከእብሪትና ከመደናቆር ጋር እየተሸራረበ የሀገር ሰላም መንሳቱን ቀጥሎበታል። አሁንም ከትላንት ስህተቶች ለመማር ባለመፈለግ የተለመደው ጥፋት እየተፋፋመ
በመቀጠል ላይ ይገኛል። በአገዛዙ በኩል እያንዳንዱ ውሳኔ የተጠናና በህዝብ ፍላጎት ላይ መሰረት በሆነ መንገድ ሊሰራ ሲገባው በግልጽነትና በተጠያቂነት መረ ስለማይከናወን ከህዝብ ጋር ወድና ጀርባ የሚያደርጉ እርምጃዎች እየተወሰዱ ቅራኔው ተጠናክሮ ቀጥሏል። ስልጣን ለመያዝ የሚፈካከሩ የፖለቲካ ፓርቲዎች ግልጽና ጥርትያ ያን አቋም ከመያዝ ይልቅ የቆሰቀቀንን ለማርካት ከአገዛዝ ስር ተወሽቀዋል። በዚህ መሃል ሀገርን የምታል ትልቅ ነገር እየተረሳች ሁሉም በየፊነው እየነጎደ ይገኛል። ህዝብ አድማጭ አጥቶ ለጉዳት ተዳርጓል። አሁን ጊዜ የሚስተዋለው እያንዳንዱ ችግር ሀገርና ህዝብን የራሳ እየሆነ ነው። ሀገርን መጥላትና ማስጠላት የራስ ወዳድ ካድሮች የዞትር ስራ በሆነባት ኢትዮጵያ ውስጥ ሁሉም ነገር አስከፊ ህልሙ ነው ቀጥሏል። ትውልድን የማዳን ተግባር መከናወን ያለበት ጥራት ባለው ትምህርት መሆን ነበረበት። የትውልድ ነፃው ሊከናወንባቸው የሚገቡ የትምህርት ማዕከላት የጭፍን ጥላቻና የግጭት መቀስቀሻ እየተደረጉ ሀገር መገንባት ፈጽሞ የማይታሰብ ነው። አንድ ህዝብ ወይም ማህበረሰብ የሚጠፋው ትውልድ የተዛባ የታሪክ ትርክት ሲጋጭ፣ የሞራልና የሥነ ምግባር እሴቶች ሲናዱ፣ መልካምነት በክፋት አረም ሲወረር፣ ሌብነት ሲያስከብር፣ ሐሰት በእውነት ላይ ስታማትር፣ ሰዎች እኩል መሆናቸው ተክዶ፣ ሰው በብሔር በቋንቋ በማንነቱ እየተመዘነ፣ የብሔር የበላይነትና የበታችነት ስሜት ሲበረታ፣ በኢትዮጵያውያን መካከል አላስፈላጊ ልዩነት ሲፈጠር፣ ወጣቶች የቀድሞዎቹን ትውልዶች ሲንቁና ሲጣሉ፣ ግልጽነትና ተጠያቂነት ሲጠፋ፣ አገር በቀል ዕውቀቶች ወደ ጎን እየተገፉ፣ የሌሎችን እንዳለ መገልበጥ ሲስፋፋና የመሳሰሉት ችግሮች ሲንሰራፉ ነው የኢትዮጵያ ወድቀት ይፋ የሚሆነው። ስለዚህ ከላይ የገለጽናቸው በሙሉ አንድ በአንድ ተፈጽመዋል። አክራሪ ብሔርተኛ ጠባብ የግንጠላ ቡድኖች ኢትዮጵያን ወደ ከፋ ደረጃ ላይ አድርሰዋታል። በርካቶች እየተጨቆኑ፣ እየታሰሩ፣ እየተሳደዱ ሞራል እንዳይኖራቸው ማንነታቸው እንደ ጥላትነት እየተቆጠረ ያለባት ሀገር ኢትዮጵያ አገዛዙ እስካለ ድረስ ከነገብረ አበሮች እስካልተነቀለ ድረስ መከራው አስተናክሮ ይቀጥላል። ኢትዮጵያ ውስጥ ህዝባችን ከሚታወቅባቸው መልካም ጸጋዎች መካከል አንደኛው ህግ አክባሪነት ነበር። በህግ አምላክ ሲባል ሁሉም ሰው ንቅንቅ የማይልባት በነበረችው ኢትዮጵያ ውስጥ ህግ አለመኖሩ እጅግ በጣም ዘግናኝ ድርጊቶች እንዲፈጸሙ አድርጓል። ከሀገር በላይ ማንም ስለማይበልጥ አሁንም ህዝባዊ ትግል ያስፈልጋል። በተለያዩ ሀገሮች መራራውን ሽንፈትና ውድቀት የተከናነቡ መንግስታት፣ ታዋቂ ሰዎች ሆኑ የፖለቲካ ድርጅቶች ታሪክ የሚነግረን ራሳቸውን ከሀገርና ከህዝብ በላይ በመቁጠር ያሻቸውን ለማድረግ በመነሳታቸው ብቻ ነው። ስልጣንና የመጨረሻው የእውቀት ጥግ ወይም የፍላጎት ማሳቻ መንገድ በማድረግ ከህዝብ ጋር ሆድና ጀርባ የሆኑ በሙሉ አወዳደቃቸው ያላማረው ህዝብን ንቀው በራሳቸው ስሜት በመክነፋቸው መሆኑ ታሪካቸው ጥርት አድርጎ ያሳየናል። የመሪዎች አምባገነኖችና ዲሞክራት መሰል ፈላጭ ቆራጭ ታሪክ የሚመሰክረው ራስን ከሀገርና ከህዝብ በላይ የማድረግ ክፉ አባዜ አወዳደቃቸውን አለማሰመሩ ነው። በኢትዮጵያም ከኢህአዴግ ምስረታ ወዲህ ያለውን ታሪክ ብንመረምር ራሳቸውን ከሀገር በላይ አድርሰው የኖሩ መጨረሻቸው ከህዝብ ጋር ተቆራርጦ ለእስር፣ ለሞት ወይም ለስደት መዳረግ ነበር። አሁንም በካድሬነት ወንበር ላይ ሆናችሁ ህዝብን የምትበዘብዙ፣ ህዝብና አገር የማያከብር እንቅስቃሴ ውጤቱ ጥፋት መሆኑን መገንዘብ አለመቻላችሁ እጅግ በጣም ያሳዝናል። በአዲስ አበባ ከተማ ውስጥ በሚገኙት ትምህርት ቤቶች ከኦነግ ሰንደቅ ዓላማ እስከ መዝሙር ድረስ የተያያዘው ውዝግብ በህጋዊና በሰላማዊ መንገድ ፈር ማስያዝ ሲገባው አገዛዙ ወደ አላስፈላጊ ግጭት እያመራ ሁሉን እንፍጀው የሚሉ ጠባቦች አያያዙን ካለማወቅ የመነጨ ነው። ህግ የሚከበረው በጉልበት ሳይሆን ህጉ በሚጠይቃቸው መስፈርቶች መሆን ነበረበት።
ይህንን ማድረግ ካልተቻለ ግን የፖለቲካ ቀውስ በመፍጠር አገሪቱን ወደ እርስ በርስ ጦርነት ግጭት ውስጥ ማስገባት ነው። ኢትዮጵያውያንን ቋንቋ መሰረት ባደረገ መከፋፈል ሌላ ዙር ፍጅት የሚቀሰቀስ መሰረት ከመፍጠር ይልቅ ወንድማማችነትና እህትማማችነትን የሚያጠናክሩ በርካታ ተግባራት ላይ ቢተኮር አገር አውዳሚ የግንጠላ ቡድኖች በስራቸው አፍረው ተሸማቀው ይቀመጡ ነበር። ኢትዮጵያውያን አፋቸውን ከፈቱባቸው ቋንቋዎች በተጨማሪ ሌሎችንም ቢማሩ የሚጠቅመው ራሳቸው መሆኑ ለማንም ግልጽ ነው። ቋንቋ ከመግባቢያነት አልፎ ጥቅም ዝምድና መፍጠሩ መልካም ሆኖ ሳለ በግድ ለመጫን የሚደረግ ሙከራ ቅራኔ ከመፍጠር ውጭ ሌላ ፋይዳ የለውም። ምክንያቱም በ21ኛው መቶ ክፍለ ዘመን ቀይ ግዛት የማይታሰብ ነው። አሁንም በህጋዊና በሰላማዊ መንገድ መከናወን የሚችል ተግባር በመተው ኢትዮጵያውያንን እርስ በርስ የሚያጋጭ ድርጅት የሚቆመው በጥልቅ ትግል ብቻ ነው። አዲስ አበባ ከተማ የሁሉም ኢትዮጵያዊ መቀመጫ ስትሆን ሁሉም ኢትዮጵያውያን እኩል የሚስተናገዱባት ሀገር እንጂ የአንድ አካባቢ ማንነት ብቻ የሚጫንባት የሚንጸባረቅባት ለሽያጭ የተዘጋጀች ወደብ አይደለችም። የብሔራዊ ሰንደቅ የስራ ቋንቋ የሆነው አማርኛና ብሔራዊ መዝሙሩ በሁሉም ትምህርት ቤቶች ሲያገለግል ለረጅም ዘመናት ለሰፊ ወራት ኖሯል። በተለያዩ የኢትዮጵያ ብሔር ብሔረሰቦች ቋንቋዎች ትምህርት የሚሰጥባቸው ትምህርት ቤቶች ጭምር በብሔራዊ መዝሙር ሊዘመርባቸው ይገባል። ዛሬ ኦህዴድ ስልጣን ይዣለሁ፣ ኢትዮጵያን እቀጠቅጣለሁ፣ እንደገና አፈሽ ኦሮሞን የመሰስር ሀገር እገነባለሁ የሚል ቅየት ውስጥ ገብቶ በርካቶችን ታሪካዊ ባህላዊ እሴቶቻችንን ለማጥፋት ዝግጅቱን አጠናቆ ስራውን ከጀመረ 4 ዓመታትን አስቆጥሯል። ነገር ግን ቋንቋቸው በተጨማሪነት በሚሰጥባቸው ትምህርት ቤቶች ውስጥ ሰንደቅ ዓላማ ስቀሉ፣ የአንድ አካባቢ መዝሙር ዘምሩ ብሎ ማስገደድ እጅግ በጣም ታሪካዊ ስህተት ነው። በአገዛዙ በኩል የሰሞኑን የአዲስ አበባ ትምህርት ቤቶች ረብሻ የፖለቲካ ዓላማ ባላቸው ኃይሎች ሳቢያ የተቀሰቀሰ ነው የሚል የተንሸዋረረ ሀሳብ ሲሰነዘር ተሰምቷል። በተጨማሪም በኦሮሞ ቋንቋ ትምህርት በሚሰጥባቸው ትምህርት ቤቶች ካለፉት 2 ዓመታት ወዲህ የኦነግ ሰንደቅ ዓላማ መስቀልም ሆነ መዘመር ማዘመር እንዲለመድ በግልጽና በስውር በርካታ ሴራ ተሸርቦ ሲሰራ ቀርቧል። ኢትዮጵያ ለ14ቱ ክፍለ ሀገር ተጠበው ይሆናል እንጂ አትሰፋበትም። ምክንያቱም ፍቅር ካለ እርስ በርስ መተሳሰር ካለ ኢትዮጵያ ውስጥ እውነተኛ የሆነ አሳታፊ አካታች የሆነ መስመር ከተፈጠረ ነገሮች ሁሉ ይቀላሉ። ነገር ግን በጽንፈኞች የጠበበ እይታ ምክንያት አዲስ አበባ እጅግ በጣም ጠባለች። አሁንም ጊዜው አልረፈደም። የህዝቡን የዘመናት አኩሪ ተጋድሎ በማቀጣጠል በዘረኞቹ የተበላሹ ነገሮች ሁሉ መስመር በማስያዝ ደረጃ እጅግ በጣም ሊሰራ ይገባል። ምክንያቱም ከኢትዮጵያ በላይ መሆን አይቻልም ሲል ኢብራሂም አቡበክር ከደሴ መልእክቱን አጠናቅቋል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah.